ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 4 2015 ዓመተ ምህረት ዝግጅታችን ጀመረ። የሱዳኑን ግጭት የሸሹ ፍልሰተኞች በመተማና በኩምሩክ በኩል እየገቡ መሆናቸውን ዓለም አቀፉ የፍልሰተኞች ድርጅት ወይም IOM አስታወቀ።
As part of IOM's scale up touring
የፍልሰት ድርጅቱ ለሱዳን ቀውስ እየሰጠ ያለውን ምላሽ ባሳደገበት ማቀፍ በቤንሻንጉል ጉሙዝ ክልልም በኩምሩክ የሚገኝ ሌላ ተጨማሪ መተላለፊያ ቦታም እየተከታተለ ነው። እስካሁን በዚህ መተላለፊያ በኩል ከ600 በላይ ሰዎች መግባታቸውን መዝግበናል።
የአይኦኤም ቃል አቀባይ የሆኑትን ኬቪራን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በአፋር ክልል የፈነዳ የሞርታር ጥይት 4 ሰዎችን ገደለ። ያልመከኑ ተተኳሾች ህብረተሰቡን እያወቁ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሸው ስመኝሽ የቆየ ነኝ። በምስልና ድምጽ ቅንብር እንዲሁም በማህበራዊ መገናኛዎች አቀናባሪነት አበባየው ገበያው፣ ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዋና ነው የዓለም ዜና በቅድሚያ እንለፍ።
ጤና ይስጥልን አድማጮች እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኤርትራ ፕሬዝደንት ኢሳያስ አፈወርቂ ከሱዳን ላዕላዊ ምክር ቤት ፕሬዝደንት ጀነራል አብዱል ፈታ አልቡርሃን የተላከ መልእክት መቀበላቸውን የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀል ዛሬ ባወጡት ትዊት አስታወቁ። መልእክቱን ያደረሱት የጀነራል አልቡርሃን ልዩ መልእክተኛ አምባሳደር ደፋላህ አልሃጅ ናቸው። ፕሬዝደንት ኢሳያስ ከአምባሳደሩ ጋር ባደረጉት ውይይት ሱዳንን አሁን ካለችበት ሁኔታ ለማውጣት ጎረቤት አገሮችና የምስራቅ አፍሪካ የጋራ ልማት ባለስልጣን ኢጋድ ሊጫወቱ ስለሚችሉት ሚና መነጋገራቸውን የኤርትራው ማስተዋቂያ ሚኒስትር በትዊታቸው ላይ ጠቁመዋል። ተኩስ ማቆም እጅግ አስፈላጊ መሆኑንና አጣዳፊ እርምጃ ሊሆን እንደሚገባው ፕሬዝደንት ኢሳያስ ማሳሰባቸውንና የሱዳን ችግሮች ሊፈቱ የሚችሉት በሱዳናውያን በራሳቸው ብቻ መሆኑን መናገራቸውን አቶ የማነ አመልክተዋል። የኢጋድ ሚናም ቢሆን ድጋፍ በመስጠትና በማመቻቸት ላይ የተወሰነ መሆን እንደሚገባው ፕሬዝደንቱ መጠቆማቸውን የውጭ ጉዳይ ሚኒስትሩ ትዊት ተናግሯል። የሁለቱ የሱዳን ተቀናቃኝ ኃይሎች ልዑካን የሰብአዊ ረድኤት ተደራሽነት ላይ ያተኮረ ስምምነት ተፈራርመዋል። በሁለቱ ወገኖች የተፈረመው ስምምነት የተኩስ አቁም ውል ባይሆንም ወደ ትክክለኛ አቅጣጫ የሚያመራ እርምጃ መሆኑን ባለስልጣናት ተናግረዋል። ዜናውን ቆንጅት ታየ ታቀርባለች።
ሳውዲ አረቢያዋ የወደብ ከተማ ጅዳ ላይ ድርድር ላይ የሚገኙት የሱዳን የጦር ሰራዊትና የፈጥኖ ደራሽ ኃይሉ ተወካዮች ሲቪሉን ህዝብ ከጥቃት እንዲጠብቁ የሚጠይቀውን ስምምነት መፈረማቸውን በድርድር ጥረቱ እየተካፈሉ ያሉ አንድ የዩናይትድ ስቴትስ ባለስልጣን አስታውቀዋል። የጦር ሰራዊቱ አዛዥ ጀነራል አብደል ፋታህ አልቡርሃንና የፈጥኖ ደራሾቹ አዛዥ የጀነራል መሐመድ ሐምዳን ዳጋሎ ልዑካን ለአዣንስ ፍራንስ ፕሬስ በሰጡት ቃል የሱዳን ህዝብ ጥቅምና ደህንነት ቅድሚያ ትኩረት የምንሰጠው ጉዳይ መሆኑን እንስማማለን፣ በመሆኑም በማናቸውም ጊዜ ሲቪሉን ህዝብ ከጥቃት ልንጠብቅ ያለንን ቁርጠኝነት አረጋግጠናል ማለታቸው ተጠቅሷል። የፈረሙት ስምምነት ሁለቱም ወገኖች የሰብአዊ ረድኤት ለሲቪሉ ህዝብ እንዲገባና የተቋረጡ የኤሌክትሪክ፣ የውሃና ሌላም መሰረታዊ አገልግሎቶች እንዲቀጠሉ ይጠይቃል። ታጣቂዎቻቸውን ከየሆስፒታሉ እንዲያስወጡና በውጊያው የተገደሉ ሰዎች በክብር ቀብራቸው እንዲከናወንም የሚጠይቅ መሆኑ ተመልክቷል። ሁለቱ ወገኖች ስምምነቱን ሊፈርሙ መስማማታቸው ተግባራዊ የሚያደርጉበትን ሁኔታ ፈጥነው እንዲያመቻቹ ግዴታ ውስጥ ይከታቸዋል የሚል ጥንቃቄ ያልተለየው ተስፋ ሰጥቶናል ብለዋል የዩናይትድ ስቴትሱ ባለስልጣን። ትናንት ቀደም ብሎ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን በሰላማዊ ሰዎች ላይ የሚደርሱ የሰብአዊ መብት ጥሰቶችን በይበልጥ ጠንከር ባለ መንገድ ለመቆጣጠር የቀረበውን ውሳኔ በጥቂት የድምጽ ብልጫ ሊያሳልፈው ችሏል። በዩናይትድ ስቴትስ እና በብሪታንያ ድጋፍ የቀረበውን ውሳኔ 18 ሀገሮች ሲደግፉት 15 ተቃውመውታል። ውሳኔው ለተባበሩት መንግስታት የሱዳን ጉዳይ አዋቂ ባለሙያዎች የመብት ጥሰቶችን ለመቆጣጠር የበለጠ ስልጣን የሚሰጥ ሲሆን ውሳኔው ማለፍ ይችል ዘንድ በተደጋጋሚ ተከልሷል። ውሳኔው ያንድም የአፍሪካ ሀገር ድጋፍ አላገኘም። የሱዳን አምባሳደር ሐሰን ሐሚድ ሐሰን የውስጥ ግጭት ነው፣ በመሆኑም ለአፍሪካ ችግር የሚገባው አፍሪካዊ መፍትሄ ነው ሲሉ በድጋሚ ተናግረዋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ተሰሚነት ያላቸው የአፍሪካ ሀገሮች ተፋላሚዎቹን ወገኖች ውጊያውን እንዲያቆሙ እንዲያበረታቱ ተማጽኖ አቅርበዋል።
ዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ሶማሊያ ኢኮኖሚያዊና ተቋማዊ ማሻሻያዎችን ተከትሎ የብድር እፎይታ ማግኘት እንደምትችል አስታወቁ። ይሁን እንጂ የአሜሪካ ድምጽ ያነጋገራቸው የኢኮኖሚና የፋይናንስ ባለሙያዎች በሶማሊያ የፌደራል መንግስትና በፑንትላንድ ፌደራል አባል አገራት መካከል በአዲስ መልክ የተፈጠረ የፖለቲካ አለመግባባት የገቢ አሰባሰብና የፊስካል ግልጽነትን ማሳደግ ካለመቻሉ ጋር ተያይዞ ሶማሊያ ከዓለም አቀፉ የገንዘብ ድርጅት ወይም IMF ፍና ከሌሎቹ የባለብዙ ወገን አበዳሪዎች ሙሉ ብድር የማግኘት ተስፋዋን አደጋ ላይ ሊጥል ይችላል ይላሉ። የሶማሊያ ከውጭ አበዳሪዎች ያለባት ዕዳ ከ5 ቢሊዮን ዶላር በላይ እንደሚሆን ሲገመት፣ ከዚህ ውስጥ ትልቋ አበዳሪ የሆነችው ዩናይትድ ስቴትስ 1 ቢሊዮን ዶላር እንደሚደርስ ተነግሯል። ሶማሊያ እንደ አውሮፓ አቆጣጠር የካቲት 2020 ያደረገችውን የኢኮኖሚና ተቋማዊ ማሻሻያዎችን ተከትሎ በIMFና የዓለም ባንክ ተነሳሽነት የብድር እፎይታ እንዲያገኙ ከተፈቀደላቸው ከፍተኛ ባለ ዕዳ ከሆኑ ድሆች አገሮች የብድር እፎይታ ለማግኘት ብቁ ሆናለች። የማሊ ወታደሮችና የውጭ ተዋጊዎች እንደ አውሮፓ አቆጣጠር መጋቢት 2022 በማውራ ግዛት ባካሄዱት የጸረ ጂሃዲስቶች ዘመቻ ቢያንስ 500 የሚደርሱ ሰዎችን ገድለዋል ሲል የተባበሩት መንግስታት ከፍተኛው የሰብአዊ መብት ኮሚሽን ዛሬ አርብ ይፋ ባደረገው ሪፖርት አስታወቀ። ጂሃዲስቶቹ እንቅስቃሴያቸውን ከጀመሩበት እንደ አውሮፓ አቆጣጠር ከ2012 ጀምሮ ትልቁ ግድያ ነው ሲልም ኮሚሽኑ ባወጣው ሪፖርት አመልክቷል። እነዚህ ግኝቶች እጅግ አሳሳቢ ናቸው ያሉት የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በሪፖርቱ የተጠቀሱት ሌሎች ግድያዎች አስገድዶ መድፈርና ማሰቃየት የተካተቱበት ወደ ጦር ወንጀል ሊያድጉ የሚችሉ ጥፋቶች ናቸው ማለታቸው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ አፍሪካ የዩናይትድ ስቴትስ አምባሳደር ሩበን ብሪጌቲ ደቡብ አፍሪካ ሩሲያ በዩክሬን ለምታካሄደው ጦርነት የጦር መሳሪያዎችና ጥይቶችን አቅርባለች ሲሉ ትናንት ሐሙስ በሰጡት ጋዜጣዊ መግለጫ ከሰሱ። አምባሳደሩ ደቡብ አፍሪካ መሳሪያውን በድብቅ ያቀበለችው ባለፈው ታህሳስ ወር ኬፕ ታውን ከተማ አቅራቢያ ከሚገኘው የባህር ኃይል ጦር ሰፈር ማዕቀብ በተጣለበት የጭነት መርከብ ድርጅት አማካኝነት መሆኑን ገልጸዋል። አምባሳደር ብሪጌቲ ጉዳዩን በሰጡት ጋዜጣዊ መግለጫ ይፋ ከማድረጋቸው በፊት የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ሌዲ አር የተባለችው የሩሲያ መርከብ ወደ አገራቸው ዋነኛው የባህር ኃይል ጦር ሰፈር የመጣችበት ምክንያት በዩናይትድ ስቴትስ የመረጃ ድርጅት እገዛ እየተመረመረ መሆኑን ተናግረዋል። የደቡብ አፍሪካ የጦር መሳሪያዎች ቁጥጥር ኮሚቴ ሰብሳቢ ዛሬ አርብ 702 ለተባለው የሬዲዮ ጣቢያ በሰጡት መግለጫ በደቡብ አፍሪካ ለሩሲያ ምንም አይነት የጦር መሳሪያ እንዲላክ አልፈቀደችም ሲሉ ተናግረዋል። ደቡብ አፍሪካ ለሩሲያ ምንም አይነት የጦር መሳሪያ እንዲላክ አልፈቀደችም ሲሉ ተናግረዋል። ከደቡብ አፍሪካ ለሩሲያው የተጫነ የጦር መሳሪያ ካለ ግን ያ ህገወጥና ተገቢ አይደለም ማለታቸውንም የሬዲዮ አዘጋጅ በትዊት ገጹ ያሰፈረውን ጠቅሶ ሮይተርስ ዘግቧል። አምባሳደር ብሪጌቲ እንደ አውሮፓ አቆጣጠር ከታህሳስ 6 እስከ ታህሳስ 8 ባሉት ቀናት ሳይመን ታውን በተባለው ባህር ኃይል ጦር ሰፈር ሌዲ አር በተባለችው መርከብ ላይ ወታደራዊ የጦር መሳሪያዎች መጫናቸውንና ወደ ሩሲያ መጓጓዛቸውን ዩናይትድ ስቴትስ እርግጠኛ ናት ብለዋል። የራማፎሳ ጽፈት ቤት ትናንት ሐሙስ አመሻሹ ላይ ባወጣው መግለጫ በሌዲ አር ላይ የጦር መሳሪያ ተጭኗል ስለተባለው ውንጀላ ምንም ማረጋገጫ የለም ቢልም አሶሲየትድ ፕሬስ ግን ሌዲ አር የተባለችው መርከብ ባለፈው ዓመት ለሩሲያ መንግስት ወታደራዊ መሳሪያዎችን ያጓጉዛል በሚል በዩናይትድ ስቴትስ ማዕቀብ ከተጣለበት ድርጅት ጋር ግንኙነት እንዳላት አረጋግጫለሁ ብለዋል። የባይደን አስተዳደር የኔቶ አጋር ለሆነችው ጀርመን የ8.5 ቢሊዮን ዶላር ቺኑክ የተሰኙ ሄሊኮፕተሮችን ሽያጭ ትናንት አሙስ አጽድቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሜሪካ ለጀርመን 60 ቺኑክ ሄሊኮፕተሮችን የሚሳኤል ማስጠንቀቂያዎችን ጨምሮ ከሞተሮችና መለዋወጫ ዕቃዎቻቸው ጋር እንደምትሸጥ ለምክር ቤቱ አስቀድሞ ማስታወቁን አመልክቷል። ቺኑክ ከሰራዊቱ ሄሊኮፕተሮች የላቀው መሆኑን የጠቀሰው የአሶሲየትድ ፕሬስ ዘገባ ሄሊኮፕተሩ ወታደሮችና መሳሪያዎችን ለማጓጓዝ ያገለገለና በአፍጋኒስታንና ኢራቅ ጦርነቶች የታወቀ እንደነበር አስታውሷል። ሄሊኮፕተሩ ባለፈው ሚያዝያ በሱዳን የነበሩ የዩናይትድ ስቴትስ ኤምባሲ ሰራተኞችን ለማውጣት ማገልገሉም በዘገባው ተጠቅሷል። የሄሊኮፕተሮቹ ሽያጭ ጠንካራውን የጀርመን ወታደራዊ አቅም ይበልጥ የሚያሳድገው ሲሆን የአካባቢ ስጋቶችን ይከላከላል ሲል የውጭ ጉዳይ ሚኒስትሩ መግለጫ አመልክቷል። ሄሊኮፕተሮቹ በዩክሬን ጥቅም ላይ እንዲውሉ የታሰቡ አለመሆናቸው ተገልጿል። ይህ የታቀደው ሽያጭ በአውሮፓ ለፖለቲካና ኢኮኖሚያዊ መረጋጋት አስፈላጊ ኃይል አጋር የሆነው ኔቶን ደህንነት በማሻሻል የዩናይትድ ስቴትስን የውጭ ፖሊሲና ብሔራዊ ደህንነት ይደግፋል ሲልም የሚኒስቴሩ መግለጫ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 4 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የሱዳኑን ግጭት በመሸሽ የኢትዮጵያ የድንበር ከተማ መተማ የደረሱ ኢትዮጵያውያንና የሌሎች ሀገራት ዜጎች ቁጥር ከ18000 በላይ መድረሱን ዓለም አቀፉ የፍልሰት ድርጅት ወይም IOM አስታውቋል። ከመተማ በተጨማሪ በኩምሩክ በኩል ወደ ቤኒሻንጉል ጉምዝ ክልልም 600 በላይ ሰዎች መግባታቸውን የድርጅቱ የኢትዮጵያ ቃል አቀባይ ኬቪራይ ለአሜሪካ ድምጽ አብራርተዋል። በየአካባቢው የሚገኙ የአስተዳደር አካላትም ኢትዮጵያውያንና የልዩ ልዩ ሀገራት ዜጎች ከሱዳን ወደ ኢትዮጵያ መግባታቸውን እንደቀጠሉ አመልክተዋል። አስቴር ምስጋናው ተጨማሪ አላት።
በሱዳን ወር ሊሞላው ከተቃረበው ግጭት የሸሹ የልዩ ልዩ ሀገራት ዜጎች ሀገሪቱን እየለቀቁ በምዕራብ ጎንደሯ የድንበር ከተማ መተማ በኩል ወደ ኢትዮጵያ መግባታቸውን መቀጠላቸውን ዓለም አቀፍ የፍልሰት ድርጅት IOM አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ኬቪራይ ለአሜሪካ ድምጽ እንዳብራሩት እስካሁን መተማ የደረሱት ኢትዮጵያውያንና የሌሎች ሀገራት ዜጎች ቁጥር ከ18000 በላይ ነው። ይህ ቁጥር በቀጣዮቹ ወራት ከ130000 በላይ ሊደርስ እንደሚችል የፍልሰት ድርጅቱ ግምቱን አስቀምጧል። ከነኚህ 100000 ኢትዮጵያውያንና 30000 የሌሎች ሀገራት ዜጎች እንደሆኑ ድርጅቱ አመልክቷል። የዓለም አቀፍ የፍልሰት ድርጅቱ ቃል አቀባይ ኬቪራይ ለአሜሪካ ድምጽ ዘጋቢ እስክንድር ፍሬው በሰጡት ምላሽ ይህንን ግምት መነሻ አብራርተዋል።
This is based on the trend that we are observing as of the moment.
የቀጣዮቹ ወራት ፍልሰተኞች ቁጥር መነሻችን ግጭቱን ሸሽተው የሚገቡትን ሰዎች መከታተል ከጀመርንበት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 21 ቀን ጀምሮ እየተመለከትን ያለነውን አካሄድ መነሻ ያደረገ ነው። በመጀመሪያዎቹ ጥቂት ሳምንታት በየቀኑ የሚገቡት ሰዎች አማካይ ቁጥር 1000 ነበር። በተለያዩ ቀናት ቁጥሩ ከ700 ጀምሮ ከ1000 በላይ የደረሰበት ጊዜ ነበር።
የሱዳኑን ግጭት የሸሹ ሰዎች ወደ ኢትዮጵያ እየገቡ ያሉት በምዕራብ ጎንደሯ የድንበር ከተማ መተማ በኩል ብቻ ሳይሆን በመቶዎች የሚቆጠሩ ሰዎች በቤኒሻንጉል ጉምዝም በኩል መግባታቸውን ኬቪራይ አስረድተዋል።
As part of IOM's scale up on the response to the Sudan crisis, we have also our monitoring.
የፍልሰት ድርጅቱ ለሱዳን ቀውስ እየሰጠ ያለውን ምላሽ ባሳደገበት ማቀፍ በቤንሻንጉል ጉሙዝ ክልልም በኩምሩክ የሚገኝ ሌላ ተጨማሪ መተላለፊያ ቦታም እየተከታተልን ነው።
እስካሁን በዚህ መተላለፊያ በኩል ከ600 በላይ ሰዎች መግባታቸውን መዝግበናል። በዚያው በቤንሻንጉል ጉምዝ መተከል ውስጥ በሚገኝና አልመሃል በተባለ ሌላ መተላለፊያ በኩል እየገቡ ያሉ ሰዎች እንዳሉም የተወሰነ መረጃ ደርሶናል። የገቡትን ሰዎች ቁጥር ግን ማረጋገጥ ይኖርብናል።
በሱዳን ድንበር አካባቢ የሚገኙ የኢትዮጵያ ባለስልጣናት የሱዳኑን ግጭት ሸሽተው የሚመጡ ፍልሰተኞች በቂ ድጋፍ እየተደረገላቸው መሆኑን ገልጸዋል። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በአሁኑ ሰዓት በቀን በአማካኝ 1000 ፍልሰተኞች የሱዳንን ድንበር አቋርጠው በመተማ በኩል ወደ ኢትዮጵያ እየገቡ መሆኑን ጠቅሰው ከሱዳን የድንበር ከተማ ባለስልጣናት ጋር በመነጋገር ችግር እንዳይገጥማቸው በጋራ እየሰራን ነው ብለዋል።
አይወይም ና ኦቻ እና ሌሎችም አጠቃላይ በዚህ መስክ የተሰማሩ ሁማኒታሪያን ድርጅቶች ከፍተኛ የሆነ ስራ እንዲሰሩ ተጠናክረው ነው እያደረግን ያለ ነው። በዚህ መሰረት የሚቀጥል ከሆነ 100 ሺህ እንበለው 200 ሺህ ቢበዛ እንዴት ነው ማስተናገድ የምንችለው ብለን ለዚህ የሚሆን የቦታ አቅርቦት፣ ለዚህ የሚሆን የምግብ የውሃ አቅርቦት፣ ለዚህ የሚሆን ትራንስፖርት አቅርቦት፣ ለዚህ የሚሆን የጤና አገልግሎት እና ሌሎችም በምን አይነት መንገድ እንሄዳለን ብለን በከፍተኛ ስራ እየተሰራ ነው ያለው ማለት ነው። በሌላ መንገድ ደግሞ የዜጎች ደህንነት በተገቢ መንገድ እንዲጠበቅ ከሱዳን ቦርደር አካባቢ ጋር የዲፕሎማሲ ስራዎቻችን አጎራባች መስተዳደር ህዝብ ጋር እንዴት እናስተናግድ የሚል ነገር በየቀኑ በየጊዜው ውይይት እያደረግን ነው ያለ ነው። ስለዚህ ጥሩ ስራ እየሰራን ያለ ነው። ይህንን እናስቀጥላለን ማለት ነው።
የሱዳን ድንበር በሆነችው በጋላባት በኩል የሱዳን ዜግነት ያላቸው በርካታ ፍልሰተኞች መኖራቸውን ያመለከቱት አቶ ቢክስ ወደ ኢትዮጵያ ድንበር ተሻግረው ከገቡት ፍልሰተኞች መካከል እስካሁን በተዘጋጀው መጠለያ ጣቢያ ላይ ያረፈ አለመኖሩን ተናግረዋል። በቤንሻንጉል ጉምዝ ክልል የአሶሳ ዞን አስተዳዳሪ አቶ እድሪስ መሐመድ የሱዳን ድንበር አዋሳይ በሆነችው ኩምሩክ በኩል የሱዳንና የሌሎች ሀገር ዜግነት ያላቸው ፍልሰተኞች መግባታቸውንና በመጠለያ ውስጥ ሆነው አስፈላጊው ድጋፍ እየተደረገላቸው እንዳለ አስታውቀዋል።
በርከት ያለ ቁጥር ነው። በዛ በኩርሙክ በኩል ነው እስካሁን የገቡ። ቦታ ተለይቶ ድንኳኖች ተሰጥቶላቸው ነው ያለው። እዛ አካባቢ ላይ ትሪት ይደረጋሉ። የመጡትን እዛ ደግሞ ያርፉ ማለት ነው። ምግብ፣ መጠጥ፣ ሁሉም ነገር እንትን የተደረገላቸው ነው። ነገር ግን ይበቃል ብለን አይደለም እንደ ሁኔታው። ያው ላይበቃ ይችላል። ነገር ግን ሰብአዊነት ጉዳይ ወሳኝ ከመሆኑ ጋር ተያይዞ ለማንኛውም ሰው ግልጽ ስለሆነ ድጋፍ በአቅሙ በማህበረሰቡ አቅም በዛ ባለው አስተዳደር አቅም የተደረገላቸው ነው።
በሁለቱም ሀገራት የድንበር አካባቢዎች የተመድ ዓለም አቀፍ የፍልሰት ድርጅት ለማረፊያነት የሚያገለግሉ መጠለያዎችን እየገነባና ሌሎችንም ድጋፎችን እያደረገ እንደሚገኝ ባለስልጣናቱ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአፋር ክልል አውሲ ረሱ ዞን አድአር ወረዳ ካሳጊታ ከተማ ትላንት ሐሙስ በሞርታር ጥይት ፈንድቶ 4 ሰዎችን መግደሉንና በ5 ሰዎች ላይ ከባድና ቀላል ጉዳት ማድረሱን የአይን እማኞች ገለጹ። አካባቢው በቅርቡ የሰላም ስምምነት የቆመው ጦርነት ሲካሄድበት የቆየበት መሆኑን የጠቀሱት የከተማዋ ነዋሪዎች በየቦታው የተጣሉና የተቀበሩ ተተኳሾችና ፈንጂዎች በሚያስከትሉት ጉዳት የንጹሃን ህይወት እያለፈ ነው ብለዋል። አካባቢያቸውን ከስጋት ነጻ እንዲሆን በልዩ ልዩ ግዚያት ለአካባቢያቸው መንግስታዊ አመራር ቢያሳውቁም ችግሩ መፍትሄ ሳያገኝ መቀጠሉን አስረድተዋል። የካሳጌታ ወረዳ ጸጥታ ዘርፍ በበኩሉ ፍንዳታው የተከሰተው የወዳደቁ ብረታ ብረት ሰብሳቢዎች ተጥለው የቀሩ ተተኳሾችን እየቀጠቀጡ በነበረበት ወቅት መሆኑን አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት ጦርነቱ የተካሄደባቸው የ በሰሜን ኢትዮጵያ ክፍሎች በየቦታው የተጣሉና እንዲመክኑ ያልተደረጉ ተተኳሾች የማህበረሰቡን የለት ተለት እንቅስቃሴ እያስተጓጉሉ እንደሚገኙ ገልጿል። መስፍን አራጌ ተጨማሪ አለው።
የካሳጊታ ከተማ ነዋሪ የሆኑት ሁመድ መሐመድ በከተማዋ ውስጥ ተጥሎ የቆየ የሞርታር ጥይት ትላንታሙስ ግንቦት 3 ቀን 2015 ዓ.ም ፈንድቶ አራት ሰዎች ወዲያውኑ መሞታቸውን ተናግረዋል።
ካሳጊታ ከተማ ውስጥ የሞርታር ቀላሃ ትልቁ ነበርና ከጦርነቱ በኋላ ዝሁ ይቀር ማለት ነው። ይቀራ ፀሐይ አሁን ሙቀታማ ስለሆነ አካባቢው ፀሐይ በቃ ሲያግለው ፈንድቶ ሲቃ ልጅን ጭምረት ሰዎች ይወስያል። ሁለት ሰዎች ደግሞ ከባድ ጉዳት ላይ ናቸው።
ስለ ፍንዳታው የከተማዋ ነዋሪዎችና የወረዳው ጸጥታ ዘርፍ የተለያዩ መንስኤዎችን ይጠቅሳሉ። የከተማዋ ነዋሪ አቶ ሁመድ ለፍንዳታው ምክንያት ያደረጉት የአካባቢውን ከፍተኛ ሙቀት ነው። የደቡብ ወሎ ዞን የሰላምና ጸጥታ ምክትል መምሪያ ኃላፊ ኮሎኔል ሁሴን አህመድ የካሳጊታውን ፍንዳታ መንስኤ ባይጠቅሱም ተተኳሾች በአግባቡ ካልተቀመጡ በከፍተኛ ሙቀት ሊፈነዱ የሚችሉባቸው አጋጣሚዎች መኖራቸውን አስረድተዋል።
ከአየር ሙቀቱ ጋርና ከተለያየ ነገር ዝናብ ሲፈራረቅባቸው አደጋ የማድረስ ስራቸው ይጨምራል። ፈንጂዎችን ፀሐይ ላይ ማስቀመጥ፣ ሙቀት በሚፈጥር ቦታ ማስቀመጥ የራሱ ጎን ተጽዕኖ ስላለው ይህ አይመከርም። ስለዚህ አንዱ መነሾ ሊሆን ይችላል የሚል ሀሳብ አለኝ።
ከሟቾቹ አንዱ የቅርብ ቤተሰባቸው እንደሆኑ የሚናገሩት አሊ ሊበን የተባሉ አስተያየት ሰጭ ደግሞ ፍንዳታው የተፈጠረው በግለሰብ በመነካካቱ ነው ብለዋል።
ያላወቀ ሰው በእጅ ሲነካ ፈንድቶበት ግን ላወቁበት
የሞርታል ጥይቱን በእጅ ሲነካኩት ነው የፈነዳው
አለማወቅ እንትን ማለት ነው።
የካሳጊታ ወረዳ ጸጥታ ዘርፍ ተወካይ በሌ አሊ ግን በአካባቢው ማህበረሰብ ቆራሌው በመባል የሚታወቁት የወዳደቁ ብረታ ብረት ሰብሳቢዎች የሞርታር ጥይቱን ሲቀጠቅጡ ፍንዳታው መድረሱን ይገልጻሉ። በፍንዳታው አራት ሰዎች መሞታቸውንና በአምስት ሰዎች ላይ ጉዳት መድረሱንም አረጋግጠዋል።
ቆራሌው ብረታ ብረት የአሮጌ ብረት ገዢዎች የሉም ከተማ ውስጥ አንዳንድ ዝም ብሎ ማይረባ ብረታ ብረት የሚገዙት ነጋዴዎች የአርብቶ አደር ማህበረሰቡ በኪሎ እንገዛችኋለን እያለ የተለያየ ብረታ ብረት ሰብስበው እየሸጡላቸው ያንን ቃላት እናወጣለን በሚለው የሚደረግ መቀጥቀጥ ነው ሁሉ አደጋ ያደረሰው። ቆራሌው ነጋዴ ነው አንደኛው ዋናው ወዛደር አሰማርቶ በጓሮ ከቤቱ ጀርባ ላይ እያስቀጠቀጠ ጫፍ ላይ የሆነች ቀላጭ አለች የመድፍ ጥይቷ ያንን ለይት እናወጣለን በሚል በሚደረግ ቅጥቀጣ ነው
ፍንዳታው የተከሰተ
በዛ ነው።
አስተያየት ሰጭው አቶ ሁመድ የትላንቱ ፍንዳታ በከተማዋ ደረጃ ሲከሰት ለመጀመሪያ ጊዜ እንደሆነ ጠቁመዋል።
እስከዛሬው ከከተማ ውጭ ነበር ነው ገጠራማ አካባቢን አብዛኛው ጊዜ ሲከሰት የነበረው ትናንትና ልይት ያለ ነበር ከተማ ውስጥ ነው። ከተማ ውስጥ ደግሞ የሞርቴር ቀላዎች ብዙ ናቸው። አሁን የብዙ ሰዎችን ህይወት በቃ ለማጥፋት የሚችል ሁኔታ ነው ያለው ከተማ አሁን ከባድ ስጋት ውስጥ ያለው በቃ የሞርተር ቀላዎች ነው ጠቅላላ ያለው። ህዝቡ አያውቅም ነበር ይሄ ሚያክ ስጋት እንደሚያደር። አሁን ደግሞ እያየን ነው ከትናንትና ጀምሮ
የተቀበሩና ተጥለው የቀሩ ፈንጂዎችና ተተኳሾች እንዲመክኑላቸውና እንዲጸዱላቸው ለአካባቢው መንግስታዊ አካል በተደጋጋሚ ማሳወቃቸውን የሚገልጹት አቶ ሁመድ መፍትሄ እንዳልተሰጣቸው ጠቁመዋል።
እስከዛሬ የብዙ ህጻናትን ህይወት እንደዚሁ ያጠንበት ሁኔታ ነው ያለው። ማህበረሰቡ በቃ ከስጋት ለማስታረግ አሁን ማድረግ ያለበት የሚመለከተው ይህን ስራ አጠናክሮ የመጥራት ስራ እንዲሰራልን የምንፈልገው ሌላ ምንም ይገኝ።
የአስራ ሁለተኛ ክፍል ተማሪ መሆኑን የሚናገረው የከተማዋ ነዋሪ መሐመድ አቡከር በበኩሉ ትምህርት ቤቶች የጦር ካምፕና የጦር መሳሪያ ማከማቻ ሆነው በመቆየታቸው ህጻናት በትምህርት ቤቶች ውስጥ በነጻነት ለመንቀሳቀስ እየፈሩ መሆናቸውን አመልክቷል። ይህም በመማር ማስተማር ሂደቱ ላይ ተጽዕኖ ማሳደሩን አክሏል።
ቤቶች ጀርባ ላይ ትጣሉ ፈንጆች፣ ሞርተር፣ የሞርተር መተኮሻዎች፣ ብዙ የተለያዩ ከባድ መሳሪያዎች አሉ። ህጻናቶች እየጎዳና የመማር ማስተማሩ ሂደት በጣም እየተጎላላ ነው ያለው። አሁን ብዙ ግንዛቤ እየተደረገለት ማህበረሰብ ካለመሆኑ አንጻር ከባድ ነው።
ነዋሪዎች በስጋት ከቤታቸው የማይወጡበት አጋጣሚም እንዳለ መሐመድ ይናገራል።
በዚህ ፈንጅ ምክንያት ብዙ ሰው ህይወት እያለፈ ነው ያለው። በተለይ ህጻናቶች ላይ የከፋ አደጋና የህይወት ማጣት እያጋጠመን ነው። ምንም የማያውቁ ህጻናቶች ለማይወለጫው አካባቢበት ቦታ ከመሬት እያነሱ እየተነዳባቸው ቀን በቀን ሶስት አራት ልጅ እየተጎዳ ነው ያለው። ከቤት መውጣት የማይችልበት ደረጃ ላይ ደርሰናል። አሁን
ስጋቱ በተገለጸው ልክ አይደለም የሚሉት የወረዳው ጸጥታ ዘርፍ ተወካይ አቶ ኒበሌ መከላከያ አካባቢውን ከፈንጂዎች የማጽዳት ስራ መስራቱን ገልጸዋል። ያልታዩትንና የወዳደቁትን ደግሞ የማጽዳቱ ስራ ይቀጥላል ብለዋል።
ከመከላከያ ትብብር ተደርጎልን ከዚህ በፊትም ሙሉ መኪና ተጭኖ መከላከያው አንስቶ ሁሉም ተባብሮ ብዙ ተለቅሟል። ደን ነው ስፋት አለው ግንባሩ ጦርነት የነበረበት ያንን መልቃም ያለበትን ቦታ የማይታወቅ ነገር ሆኖ ነው እንጂ እንጂ በራሳችን በፊትም ጥረት አድርገናል። አሁንም የበለጠ ከመከላከያ ባለማሰጥቶን አሁን በየቆራሌው ቤቱ ያለውን በየቤቱ አስተን ለቅመን አንድ ቦታ ተሰብስቦ ባለሙያው ፈቶት ወደ ሚፈለገው ቦታ ይዞት ሄዳል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትላንት ባወጣው ሪፖርቱ በተለይም የግብርና ስራዎች በሚከናወኑበት የተዘጉ ትምህርት ቤቶችን የማስጀመር እንቅስቃሴ በሚደረግባቸውና ከዚህ ቀደም ጦርነት በነበረባቸው የሰሜኑ አካባቢዎች በየቦታው የተጣሉና እንዲመክኑ ያልተደረጉ ተቀጣጣዮች የማህበረሰቡን የዕለት ተዕለት እንቅስቃሴ አውከውታል ብሏል። የአፋር ክልል አውሲረሱ ዞን አድአር ወረዳን በምሳሌነት ያነሳው ኦቻ በሚያዝያ ወር ብቻ 4 ፍንዳታዎች መድረሳቸውን የሚያረጋግጡ ሪፖርቶች እንደደረሱት አመልክቷል። በተመሳሳይም በአማራ ክልል ሰሜን ወሎ ዞን ጋሸና አካባቢ በሰዎች ላይ ጉዳት ያደረሱ ተመሳሳይ 15 ፍንዳታዎች መከሰታቸውን፣ በትግራይ ክልል ደግሞ ካለፈው ጥር ወር ጀምሮ በ41 ሰዎች ላይ ጉዳት ደርሶ ሕክምና መውሰዳቸውን ጠቅሷል። የካሳጊታ ከተማ አስተያየት ሰጪዎች ማህበረሰቡ ስለ ተተኳሾቹ ያለው ግንዛቤ አነስተኛ ነው ይላሉ። ተተኳሾችን አስመልክቶ በሶስቱም ክልሎች ለሚገኙ የማህበረሰብ ክፍሎች የግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸውን ኦቻ በሪፖርቱ አመልክቷል። ያም ሆኖ የስጋት ቀጠና የሆኑ አካባቢዎችን ማጽዳት አንገብጋቢ ተግባር እንደሆነ በሪፖርቱ አሳስቧል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
በተከታይ የምናልፈው ደግሞ ወደ ትግራይ ክልል ይሆናል። በአሁኑ ወቅት ወደ ትግራይ ክልል እየገቡ የሚገኙ መጠነኛ አልሚ ምግቦችና የግብርና ግብአቶች ቢኖሩም ተቋርጦ የሚገኘውን የህይወት አድን የእርዳታ ምግብ ስርጭት ማስቀጠሉ የቅድሚያ ትኩረት ሊሰጠው እንደሚገባ የክልሉ የአደጋ ስጋት አመራር ኮሚሽን አሳሰበ። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት 2 ዓለም አቀፍ ለጋሽ ድርጅቶች በትግራይ ክልል የሚያደርጉትን የእርዳታ ሀል ስርጭት በጊዜያዊነት ቢያቋርጡም አልሚ ምግቦችና የግብርና ግብአቶች ወደ ክልሉ በመግባት ላይ መሆናቸውን ገልጿል። የእርዳታ ማስተባበሪያ ቢሮ ሪፖርት ላይ የአሜሪካ ድምጽ አስተያየቱን የጠየቀው የክልሉ የአደጋ ስጋት አመራር ኮሚሽን በበኩሉ አልሚ ምግቦቹና የግብርና ግብአቶቹ በመግባት ላይ መሆናቸውን ቢያረጋግጥም በመጠኑ ውስን እንደሆኑና ከርሱም ይልቅ ስርጭቱ የተቋረጠው የህይወት አድን የእርዳታ ምግብ በአስቸኳይ የሚቀጥልበት ሁኔታ እንዲመቻች ጠይቋል። ሙልጌታ ጽብሃ ተጨማሪ ዘገባ አለው።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት በክልሉ የእርዳታ ህል ስርጭት በጊዜያዊነት እንዲቆም ቢደረግም አልሚ ምግቦችና የግብርና ግብአቶች እየገቡ እንደሆነና እስካሁን ድረስ 1200 ሜትሪክ ቶን ማዳበሪያ ጨምሮ ምርጥ ዘር፣ የግብርና ኬሚካል እንዲሁም 26 ትራክተሮች መቀለ መድረሳቸው አስታውቋል። በሪፖርት ላይ የአሜሪካ ድምጽ ማብራሪያ የጠየቃቸው በትግራይ ክልል የአደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ በበኩላቸው በአሁን ጊዜ ቅድሚያ መሰጠት የሚኖርበት ለአስቸኳይ ምግብ ፈላጊዎች ሊደርስ የሚገባው የህይወት አድን የምግብ እርዳታ እንደሆነ ተናግረዋል።
መቅደም የሚገባው የሰው እርዳታ ነው። በህይወት መኖርና አለመኖር ነው መቅደም ያለበት። የላይፍ ሴቪንግ ነው መቅደም ያለበት። ብዙ ተፈናቃይ ያለን፣ ብዙ ህጻናት አሉ፣ ብዙ እርጉዞች አሉ፣ ብዙ አጥቢዎች አሉ፣ ዲስፕሌስድ ሊሆኑ በሚሊዮን የሚቆጠሩ ህዝብ ነው ያለን። ስለዚህ ኢቭን ማህበረሰቡም በጣም ከፍተኛ ችግር ነው ያለው። በሁለት አመትና ከዛ በላይ ብሎኬጅ ነው የነበረው። ስለዚህ እንደዚህ ብሎ ካወጣ ትክክል አይደለም። እንዲያውም ፓውዝ የሆነ መለቀቅ አለበት፣ ኢንቨስቲጌሽኑ መደረግ አለበት፣ ተጠያቂ መሆን የሚገባው መጠየቅ አለበት። ግን ጎን በጎን መተግበር ይቻላል። መቅደም የሚገባው የሰው ህይወት መታደግ ነው። የሪሶርስ ማናጅመንት ወይም ኮንትሮልስ ወደተኛ ደረጃ ጎን በጎን ኢምፕሊመንት መደረግ ይቻላል። ስለዚህ ለኢንቨስቲጌሽን ያደረግን ነው ብለን ጊዜም የቆጠርን ስንሄድ የሰዎች ህይወትም እያጣን እንዳለን ታሳ መድረግ አለበት ማለት ነው። ሰዎች ከሞቱ ሰዎች ካለቀ በኋላ የሚፈቀድ ወይም ደግሞ ይሄ ፓውዝ ሆነዋል ማለት በቃ ይሄ ዳይሬክት እንዳይሬክት ሰዎቹ እንዲሞቱ ነው ውሳኔው። ምንም ለሌላ ኦፕሽን የለውም ማለት ነው።
በአሁኑ ወቅት ወደ ክልሉ እየገቡ ናቸው የተባሉት አልሚ ምግቦችና የግብርና ግብአቶች ቢሆኑ በጣም ውስን እንደሆኑ አቶ ገብረ እግዚአብሔር ገልጸዋል።
ስለ መዳበሪያ ወይ ደግሞ ስለ ሌሎች ነገር በዛ የተከታተሉ ማለት ስምስት እንደሆነ ለመግለጽ የምፈጥነው ኢቭን አልሚ ምግቦቹም በዩኒሴፍና በዳብሊውኤፍኦ ነው የሚቀርቡ። አልሚ ምግብና የሚቀርቡ ደግሞ ለእርጉዞች፣ ለህፃኖች እና ለትቢዎች ነው። ይህም በቂ አይደለም። ከመጀመሪያ ፓውዝ ሳይደረግም በቂ አይደለም ማለት ነው። አሁን ደግሞ የሚቀርበው በሁለቱም ድርጅት ዩኤን ኤጀንሲ ድርጅቶች ነው። በዩኒሴፍና በዳብሊውኤፍኦ ነው የሚቀርበው። የዳብሊውኤፍኦ ልክ እንደ ምግብ ፓውዝ ሆኗል። አልሚ ምግብ የተሰጣቸው ያለው የምግብ እጥረት ስላላቸው ነው። በህይወት እንዲቆዩ ልክ እንደ ትሪትመንት ነው እንደምን አይነት ነው የሚሰጣቸው ማለት ነው። ስለዚህ ይሄ በዚህ የማይተካ መሆኑ መዳበሪያ ደርጅን ያለን ፕላን ከ 800 ሺህ ኩንታል እንደሚያስፈልገው ነው የተፈቀደ ቃል የተገባው ወደ 400 ሺህ ኩንታል እንደሆነና አሁን ደግሞ በመጫን ፕሮሰስ ላይ ያለው ወደ 100 ሺህ ኩንታል የሚጠጋ መሆኑ ወደ ግብጅን እስካሁን ገብታ ያለው ግን ስለዚህ ቀር 2000 በታች ኩንታል ነው ገብታ ያለው ማለት ነው።
እስካሁን ወደ ክልሉ የገባ ምርት ዘሪሁን የግብርና ኬሚካል የለም ያሉት ዳይሬክተሩ የኦሮሚያ ክልል መንግስት የላከው ድጋፍ ግን ወደ ትግራይ እየተጓጓዘ እንደሚገኝ ጠቁመዋል። ወደ ክልሉ ገብቷል የተባሉ ትራክተሮችም በጊዜው አስተዳደሩ የተገዙ ናቸው ሲሉ ተናግረዋል። እንደ ተመድ የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ሪፖርት በትግራይ ክልል ሲሰራጭ የቆየው ሰብአዊ ድጋፍ በጊዜያዊነት እንዲቋረጥ ከተደረገ በኋላ ሁለት አበይት ተግባራት በመከናወን ላይ ይገኛሉ። የመጀመሪያው የእርዳታ ምግብን ለ ሽያጭ በመዋል ተፈጽመዋል የተባለውን ምዝበራ የመመርመርና የማጣራት ስራ ሲሆን ሌላው ደግሞ በሰብአዊ ድጋፍ ላይ የሚሰሩ ተቋማት ከክልሉ ጊዜያዊ አስተዳደር አመራሮች ጋር በመቀናጀት እርዳታ የሚያስፈልጋቸው ሰዎች የመለየትና የመመዝገብ ስራ እየተፈጸመ መሆኑን የማስተባበሪያ ቢሮው በሪፖርቱ አስታውቋል። በዚህም የእርዳታ እህሉ ለተከክለኞቹ ተረጂዎች መድረስ እንደሚችል በማረጋገጥ የማከፋፈል ስራው ዳግም እንደሚጀመር ቢሮው አመልክቷል። የዓለም ምግብ ፕሮግራምና የአሜሪካ ተቋም USAID ለክልሉ ችግረኞች በሚቀርበው የህይወት አድን የምግብ እርዳታ ላይ ምዝበራ ተፈጽሟል በሚል በትግራይ ክልል ሲያደርጉ የቆዩትን የነፍስ አድን የምግብ እርዳታ ስርጭት በጊዜያዊነት ማቆማቸውን ባለፈው ሳምንት በይፋ ማሳወቃቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ስደተኞችን ከድንበር ላይ ይዞ ወደ መጡበት አገር የሚመልሰውና በትራምፕ ዘመን የወጣው ታይትል 42 የተሰኘው ደንብ ትላንት ሐሙስ እኩለ ሌሊት በማብቃቱ ከፍተኛ ቁጥር ያላቸው ስደተኞች በአሜሪካ ደቡብ ድንበር በኩል እንደሚመጡ በመጠበቅ ላይ ነው። ታይትል 42 የተሰኘውና በኮሮና ወረርሽኝ ወቅት በወጣው ደንብ መሰረት 2.8 ሚሊዮን ስደተኞች ከድንበር ላይ ተይዘው ወደ መጡበት አገራት ተወስደዋል። የአሜሪካ ድምጿ አኒታ ፓውል ያደረሰችንን ዘገባ እንግዶ ወልድ ያቀርባል።
ታይትል 42 የተሰኘው ደንብ ማብቃቱን ተከትሎ ከፍተኛ ቁጥር ያላቸው ስደተኞች በደቡብ ድንበር በኩል ሰሞኑን መገኘት የተለመደ ትዕይንት እንዳይሆን ዋይት ሃውስ ጥረት በማድረግ ላይ ነው። የፕሬዝዳንት ባይደን ከፍተኛ የስደተኞች ጉዳይ ባለስልጣን ረቡዕ ዕለት አዲስ ደንብ ይፋ አድርገዋል። ከአንዳንድ ልዩ ሁኔታዎች በስተቀር ድንበሮችን አልፎ የሚመጡ ስደተኞች ወዲያውኑ ተይዘው ጥገኝነት ለመጠየቅም ብቁ እንደማይሆኑ አዲሱ ደንብ ይደነግጋል። በጉምሩክና ድንበር ጥበቃ ባለስልጣን መተግበሪያ ላይ ቀጥሮ ለሚይዙ ጥገኝነት ጠያቂዎች ግን የጥገኝነት ከለላ ለማግኘት ብቁ እንደሚሆኑ አዲሱ ደንብ ይገልጻል። የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርጋ ደንቡን ያብራራሉ።
If anyone arrives at our southern border after midnight tonight, they will be presumed
ዛሬ ከእኩለ ሌሊት በኋላ በደቡብ ድንበራችን በኩል የሚገባ ማንኛውም ሰው ጥገኝነት ለመጠየቅ ብቁ አይሆንም። እናም በሕገ ወጥ መንገድ በመግባቱ ምክንያት ተጠያቂ ይሆናል። ይህም ለአምስት ዓመት መልሶ አሜሪካ መግባት አለመቻልና ምናልባትም በወንጀል ተጠያቂ ሊሆኑ ይችላሉ።
ባይደን በበኩላቸው ኮንግረስ ብዙ መስራት ይጠበቅበታል ይላሉ።
ለድንበር ጥበቃ የሚሆን ተጨማሪ በርካታ ገንዘብ እንዲመደብም ምክር ቤቱን ጠይቄያለሁ።
የባይደን ተቀናቃኞች በበኩላቸው የአሜሪካውያንን ደህንነት በመጠበቅ ረገድ ፕሬዝደንቱ በቂ እየሰሩ አይደሉም ባይ ናቸው። ሪፐብሊካኑ ጆ ዊልሰን የሚሉት አለ።
Biden border policies jeopardize national security and endanger all American
የባይደን የድንበር ፖሊሲ የብሔራዊ ደህንነታችንንም ሆነ የአሜሪካንን ቤተሰቦች በህገወጥ የውጭ ዜጎች ለሚፈጸም የሽብር ጥቃት የሚያጋልጥ ነው።
በሌላ በኩል የስደተኞች መብት ተከራካሪዎች በበኩላቸው የባይደን ደንብም ቢሆን ጠንከር ያለ ነው ይላሉ። መሊሳ ክሮው በጾታና ስደተኞች ማዕከል የህግ ክፍል ኃላፊ ናቸው።
ይህ ደንብ ደህንነትን ፍለጋ ደቡብ ድንበር ላይ የሚገኙ ሰዎችን ህይወት ለአደጋ የሚያጋልጥና ለስቃይ የሚዳርግ ነው። አስተዳደሩ በሚገባ እንደሚያውቀው ፍጹም ህገወጥም ነው። አዲሱ ደንብ ባይደን ራሳቸው በምርጫ ዘመቻ ወቅት የተቃወሟቸውን ሁለት የትራምፕ ዘመን የጥገኝነት ክልከላ ህጎችን ያጣመረ ነው። እነዚህ ሁለት ደንቦችን የፌደራል ፍርድ ቤት ህገወጥ እንደሆኑ ደምድሟል።
የባይደን አስተዳደር በዚህ አይስማማም። በድጋሚ የሀገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርጋ
This president has led the unprecedented expansion of lawful pathways. We stand more
ይህ ፕሬዝዳንት ሰውት የሚገቡበትን ሁኔታ አስፋፍቷል። ይህንን በተመለከተ ከቀድሞ አስተዳደር የተለየነን
በዋሽንግተን ክርክሩ በጠፈበት በዚህ ወቅት ወደ አሜሪካ በመግባት አዲስ ህይወት ለመጀመር የሚሹ ከፍተኛ ቁጥር ያላቸውን ስደተኞች በተመለከተ ለሁለት የተከፈለው የሀገሪቱ ሸንጎ አንድ የሚያስማማው ፖሊሲ ላይ እንደሚደርስ የሚታይ ፍንጭ የለም።
በተከታይ ደግሞ ዜና እረፍት። አንጋፋው ድምጻዊት ሂሩት በቀለ በአደረባት ህመም በ80 አመቷ ከዚህ ዓለም በሞት ተለይታለች። በዘመናዊ የኢትዮጵያ ሙዚቃ ታሪክ ውስጥ ከግንባር ቀደም እንስት ድምጻውያን ተርታ የምትመደበው ሂሩት የቀድሞ ሙዚቀኛና በኋላም በዘማሪነት ያገለገለች ሲሆን በማረፋ ዛሬ አርብ ግንቦት 4 ቀን 2015 ዓመተ ምህረት ማለዳ ላይ ተሰምቷል። ሀብታሙ ስዩም አጠር ያለ ዘገባ አለው።
አንጋፋ ዘመኛ ሂሩት በቀለ ወደ ሙዚቃው ዓለም የገባችው ከ1952 ዓመተ ምህረት ጀምሮ ሲሆን በአንድ ወቅት ለኢትዮጵያ ራዲዮ በሰጠችው ቃለ ምልልስ የመጀመሪያ ስራዋ የሐር ሸረሪት የሚል እንደነበረ ተናግራለች። ሂሩት በዚህ ቃለ መጠይቋ ላይ ሲሳይ የተባለ ወታደር ጎረቤታቸው የድምጿን ማማር ተመልክቶ ወደ ሙዚቃው እንድታዘነብል እንደገፋፋት አውስታለች። ከዚህም ጋር ከጨቅላ እድሜዋ አንስቶ ለትምህርት ቤት ጓደኞቿ በመዝፈን ያገኘችው ማበረታቻና በልጅነቷ በሀገር ፍቅር ቲያትር ቤት የሙዚቃ ዝግጅቶችን መታደሟ ወደ ሙዚቃው ዓለም ለመግባት እንዳነሳሳት አስረድታለች። ለመጀመሪያ ጊዜ ተወዳድራ ባለፈችበት የምድር ጦር ኦርኬስትራ በ60 ብር ተቀጥራ ስራ ስትጀምር ቤተሰቦቿ መረጃው አልነበራቸውም። በቆይታም ልጃቸው ሙዚቀኛ እንደሆነች በብሔራዊ ቲያትር ቤት በስራ ላይ ሳለች የተመለከቱ ቤተሰቦቿ በቅድሚያ ሀዘን ቢሰማቸውም ከጊዜ በኋላ ሙያዋን አምነው እንደተቀበሉት ተናግራለች። በተለይ በ1950ዎቹና በ1960ዎቹ ያበቡት ዘመናዊ የሙዚቃ ቡድኖች አጉልተው ካወጧቸው ጥቂት እንቁ ድምጻውያን ውስጥ ሂሩት በቀለ ተጠቃሽ ነበረች። በእነዚህ 2 አስርት የኢትዮጵያ ሙዚቃ ዓመታት የክብር ዘበኛ፣ የምድር ጦርና የፖሊስ ሰራዊት በተባሉ የሙዚቃ ቡድኖች መካከል የነበረውን ጠንካራ ፉክክር በጊዜው የነበሩ የሙዚቃ አድናቂዎች ሁሉ ያስታውሱታል። ጥላሁን ገሰሰ፣ ማህሙድ አህመድና ብዙነሽ በቀለ በክብር ዘበኛ፣ ሂሩት በቀለ፣ አለማየሁ ሸቴና ሙሉቀን መለሰ ከፖሊስ ሰራዊት፣ ታምራት ሞላና ሌሎች ደግሞ ከምድር ጦር ኦርኬስትራ የፉክክሩ ድምቀቶች ነበሩ። በዚህ ፉክክርና ውድድር መካከል ከምድር ጦር ኦርኬስትራ ወደ ፖሊስ ሰራዊት የተዘዋወረችው ሂሩት በቀለ ኮከብ ድምጻዊ ሆና እመርታዋን አህዱ ብላለች። ከዚህ ጊዜ ጀምሮ ወደ መንፈሳዊ ዝማሬ አገልግሎት እስከገባችበት የ1980ዎቹ መጨረሻ ድረስ ዘመን ተሻጋሪ በሆነ የሙያ ብቃትና ተሰጥኦ አድናቂዎቿን እንዲሁም አገሯን አገልግላለች። ሂሩት በቀለ አብዛኞቹ ስራዎች ዘመን ተሻጋሪና ለበርካታ ሴት ድምጻውያን ማሟሻ የሆኑ ናቸው። የዜማ ድርሰቶችንም ትደርስ የነበረ ሲሆን ከማህሙድ አህመድ፣ ቴዎድሮስ ታደሰ፣ አለማየሁ ሸቴ፣ መልካሙ ተበጅና ሌሎች አንጋፋ ድምጻውያን ጋርም ስራዎቿን ለህዝብ አቅርባለች። በበርካታ ድምጻውያን ከሚቀነቀኑት የፍቅር ዜማዎች በተጨማሪ ዛሬም ድረስ በአድናቆት የሚደመጡ ሀገረ ኢትዮጵያንና ብሔራዊ ስሜትን የተመለከቱ ሙዚቃዎቿንም ተጫውታለች። ላብነትም ደጋ ወይን አደጋና ኢትዮጵያ የሚሉት ዘመን ተሻጋሪ ስራዎች ከትናንት እስከ ዛሬ እንደተወደዱ ዘልቀዋል።
በጣም ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠምቆበት።
ጥዑመ ዜማ ሂሩት በቀለ ለ35 ዓመታት ያክል በፖሊስ ሰራዊት የሙዚቃና የቲያትር ክፍል ውስጥ አገልግላለች። በእነዚህ ዓመታት ውስጥም ሂሩት እንደ ሸክላን ጨምሮ ከ200 በላይ ድንቅ ሙዚቃዎችን ከዋሊያስ ከሮሃና ከደህላክ ባንዶች ጋር ስትጫወት ከነርሱም 38 የሚሆኑቱ በሸክላ ታትመዋል። እያንዳንዳቸው 10 ዜማዎችን የያዙ 10 ካሴቶችም ለህትመት መብቃታቸውን ዜና ሂሩቷ ያስረዳል። አንጋፋዋ ድምጻዊ ሲሩት በቀለ ወደ ኋላኛው ዘመናዋ ከ1952 እስከ 1987 ዓመተ ምህረት ድረስ ከቆየችበት የሙዚቃ ሙያ ራሷን ማግለሏን በማስተዋወቅ ፊቷን ሙሉ በሙሉ ወደ መንፈሳዊ ህይወትና የዘማሪነት አገልግሎት አዙራለች። ከአባቷ የመቶ አለቃ በቀለ ክንፌና ከእናቷ ትናኝ ወርቅ መኮንን መስከረም 28 ቀን 1935 ዓመተ ምህረት በአዲስ አበባ ከተማ ልዩ ስሙ ቀበና አካባቢ የተወለደችው አንጋፋዋ ድምጻዊትና ዘማሪት ሲሩት በቀለ ባደረባት ህመም በሀገር ውስጥና በውጭ በሕክምና ስትረዳ ቆይታ በተወለደች በ80 ዓመቷ ነው ያረፈችው። የሰባት ልጆች እናት፣ የአስር ልጆች አያትና የሰባት ልጆች ቅድመ አያት ነበረች።
እያዳመጣችሁት ያላችሁት በ19፣ 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የግማሹን የአየር ሰዓታችን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንተላለፈው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ለኤምፔሳ የሞባይል ፋይናንስ አገልግሎት ፈቃድ መሰጠቱን እንመለከታለን። ብሔራዊ ባንክ የሳፋሪኮም አካል ለሆነውና ኤምፔሳ ለተባለው ኩባንያ የዲጂታል ፋይናንስ አገልግሎት ፈቃድ መስጠቱን አስታውቋል። በኢትዮጵያ ብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስራ ተጠባባቂ ዳይሬክተር የሆኑት አቶ ሰለሞን ዳምጠው በጉዳዩ ዙሪያ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለኤምፔሳ ኩባንያ የሞባይል ክፍያ አገልግሎት ፈቃድ ከመሰጠቱ በፊት የክፍያ አዋጅ ማሻሻያ መደረጉን ጠቅሰዋል። ኩባንያው በኢትዮጵያ የፋይናንስ ዘርፍ የተሰማራ የመጀመሪያው የውጭ ኢንቨስተር እንደሆነም ተናግረዋል። ኤምፔሳ በፋይናንስ ዘርፉ ስለሚኖረው ተጽዕኖ ለአሜሪካ ድምጽ አስተያየት የሰጡት የፋይናንስ ባለሙያ አቶ ጋሻው ደሳለኝ በዘርፉ ትልቅ አቅምና ትልቅ ልምድ ያለው ኤምፔሳ በኢትዮጵያ የፋይናንስ ዘርፍ ሲሰማራ ለደንበኞች የተለያዩ ጥቅሞችን እንደሚያስገኝ አመልክተዋል። ሆኖም ግን ብሔራዊ ባንክ እንደ ኤምፔሳ ያሉትን የውጭ ተዋናዮችና ባንኮች ለመቆጣጠር አቅሙን መገንባት አለበት ብሏል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አለው።
የኢትዮጵያ ብሔራዊ ባንክ ለኤምፔሳ ኩባንያ የሞባይል ገንዘብ ክፍያና ማስተላለፊያ አገልግሎት ፈቃድ መስጠቱን ሲያሳውቅ፣ ይህ እርምጃ ባንኩ በሀገሪቱ የፋይናንስ አካታችነትን ለማስፋትና በዘርፉ ፈጠራ የተሞላባቸውን አገልግሎቶች ለማበረታታት የያዘውን ዓላማ የሚያሳካ ነው ብሎታል። ኤምፔሳ በፋይናንስ ዘርፉ በሞባይል ስልክ ገንዘብ የማስተላለፍና የመክፈል እንዲሁም የብድርና ቁጠባ አገልግሎት ለመስጠት ፈቃድ የተሰጠው የመጀመሪያው የውጭ ኢንቨስተር እንደሆነም መግለጫው ጠቅሷል። ባንኩ ለኩባንያው ይህን ፈቃድ ከመስጠቱ በፊትም የክፍያ አዋጅ ማሻሻያ መደረጉን በብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስርዓት ተጠባባቂ ዳይሬክተር አቶ ሰለሞን ዳምጠው ለአሜሪካ ድምጽ ተናግረዋል።
በቅርቡ በጸደቀው የክፍያ ስርዓት አዋጅ ማሻሻያ ቁጥር 1282 2003 አማካኝነት ይህ ሴክተር የክፍያ አገልግሎት ክፍያ መፈጸሚያ ሰነድ አውጪ እና የክፍያ ስርዓት ኦፕሬተርነትን ለውጭ ኢንቨስተሮች ክፍት ያደረገ አዋጅ ነው። ያንን ተከትሎ ነው የተሰጠው። ይሄ ሲሰጥ የመጀመሪያው የውጭ ኢንቨስተር በኢትዮጵያ ውስጥ በዚህ ሴክተር ውስጥ መጀመሪያ ጊዜ ላይሰንስ መስጠቱን ነው ለማሳወቅ የተሞከረው።
የኤምፔሳ ኩባንያ በዲጂታል የፋይናንስ አገልግሎት ዘርፉ መሳተፍ በሀገሪቱ ኢኮኖሚ በጎ ተጽዕኖ እንደሚኖረው ለአሜሪካ ድምጽ አስተያየት የሰጡት የፋይናንስ ባለሙያው አቶ ጋሻው ደሳለኝ ገልጿል።
በኢትዮጵያ ውስጥ ኦፕሬሽን ለማድረግ ኤምፔሳ ላይሰንስ ወሰደ ስንል ሁለት ነገር ነው። አንደኛ የውጭ ድርጅት መሆኑ የራሱ ብዙ አሰራሮችን የሚቀይርበት እድል አለው። የውስጥ አሰራራችን ማለት ነው ከብሔራዊ ባንክ አንጻር። ሁለተኛ ራሱ ኤምፔሳ ከመሆኑ የሚመጡ ብዙ ነገሮች አሉ። ለምሳሌ ኤምፔሳ በዓለም ደረጃ የታወቀ ድርጅት ነው። ባንኮችን ሊገዳደር የሚችል ድርጅት እንደሆነ እናውቃለን። በአብሶ በዚህ በብድርና በሴቪንግ ላይ በዝቅተኛ ሰብለት በሚሰራቸው ስራዎች። ስለዚህ ኤምፔሳ መሆኑ ራሱ በጣም ብዙ ፈርጀ ብዙ ምንድነው ኢምፕሊኬሽኖች አሉት ለባንክ ብትለው ለመንግስት ብትለው ለእያንዳንዱ ግለሰብ ደግሞ ለዝቅተኛም ከፍተኛም የገቢ ደረጃ ላላቸው ለእነዚህ ሁሉ ብዙ ኢምፕሊኬሽን አለው። የበሰለ ማቹር ያደረገ ልምድ ይዞ በመምጣት በአጭር ጊዜ ብዙ ለውጦች ሊመጡ ይችላሉ ብዬ ነው የምንገምተው። ለምን አሁን እነሱ ካሉበት ዓለም ካለበት አንጻር ስናየው የኢትዮጵያ የዲጂታል ኢኮኖሚ ተዋንያዎች በአቅምም በጉልበትም በብዛትም ትንሽ ናቸው።
በተለይም ኩባንያው በዘርፉ የሚፈጥረው የውድድር መንፈስ ለአገልግሎት መሻሻል አስተዋጽኦ ያደርጋል ይላሉ።
ቴሌብር እንደዚህ የብድር ማበቆስ ጀምሯል። አንዳንድ ባንኮችም ሌሎች ተቋማቶችም እየመከሩት ያለ አለ። እዚህ ላይ ኤምፒኤስ የራሱን ልምድና አቅም ይዞ ሲመጣ ውድድሩን ከፍተኛ እንደሚያደርገውን ገነዘባለን። በዚህ አንጻር እንግዲህ የሚጠቀመው ውድድር እንግዲህ በጽኑ በሆነ ቁጥር የሚጠቀመው ሸማቹ ነው፣ ማሱ ነው የሚጠቀመው። እና እዚህ በዚህ ምክንያት የሚመጡ ማናቸውን ቤኔፊቶች የፋይናንስ አቅም ጥፍና ሊሆን ይችላል፣ የብድር አቅርቦት መስፋት ሊሆን ይችላል። እነዚህ በሙሉ በጎ ተጽዕኖ ያሳድሩ ይችላሉ።
የብሔራዊ ባንክ ባልደረባው አቶ ሰለሞን ዳምጠውም ኤምፔሳ በዘርፉ ያለውን የአገልግሎት አካታችነትን እንደሚያሰፋው አመልክቷል።
የፋይናንስ አገልግሎትን ተደራሽ ላልሆኑ ህብረተሰቦች ለማዳረስ ስልክን መጠቀም ወይም ደግሞ ሰዎች ስልካቸውን በመጠቀም የፋይናንስ አገልግሎትን እንዲያገኙ ከማስቻል አኳያ ከፍተኛ የሆነ ሚና ነው የሚጫወተው። የሞባይል ገንዘብ አገልግሎቱን ለመስጠት በጣም ውስን የሆነ አነስተኛ የሆነ ኢንፍራስትራክቸር ነው የሚጠቀመው። ያም ማለት ተንቀሳቃሽ ስልክን ብቻ መጠቀም ሰዎች የክፍያ እንዲፈጽሙ፣ ብድርን አክሰስ እንዲያደርጉ፣ ተጨማሪ የፋይናንስ መረጃዎችን እንዲያገኙ ያስችላቸዋል ማለት ነው። እንዲሁም ደግሞ ያልተዳረሱ የህብረተሰብ ክፍሎችን በመድረስ ረገድ ትልቅ ሚና ይጫወታል።
እንደ ኤምፔሳ ከመሰሉ የውጭ ዲጂታል ፋይናንስ አገልግሎት ሰጪዎች እና ወደፊት ከሚገቡት የውጭ ባንኮች ተገቢውን ጥቅም ለማግኘት ግን ብሔራዊ ባንክ የቁጥጥር አቅሙን ማዳበር እንደሚገባው አቶ ጋሻው ደሳለኝ ይገልጻሉ።
የብሔራዊ ባንክ አቅም ኢቨን አሁን ላሉት ራሱ የሀገር ውስጥ የፋይናንስ ተቋማቶች አቅሙ በዛ ልክ ነው ወይ የሚለው ራሱ አነጋጋሪ እንደነበረ ይታወቃል። እና ብሔራዊ ባንክ እያደረጋቸው ያሉ ሪፎርሞች ይህንን ተከትሎ ይመስላል እንግዲህ ቅኝቱ ወደዛ ነው። ስለዚህ የምሰራበት ስርዓት ህግ ኢንፎርስመንቱ ብዙ ነገር የአቅምን ጭምር ጋር ብዙ ነገር ይፈልጋል። እዚህ የሬጉሌሽን የምታስተካክለው ሊኖር ይችላል። ፖሊሲዎች የምታስተካክላቸው፣ አሰራሮች የምታስተካክላቸው ሊኖሩ ይችላሉ። በአንድ ሀገር ብቻ ኦፕሬት ስታደርግ እና ይህ እንግዲህ ኢንተርናሽናል እንትን ሲሆን የራሱ የሚጠይቃቸው ብዙ ነገሮች አሉ እና በዛ ደረጃ ብሔራዊ ባንክ ራሱን ማዘጋጀት አለበት ነው ልንል የምንችለው እንጂ አሁን ባለበት ሁኔታ እውነት ለመናገር አንድ ድርጅት እንዲሆን የሚገባው ያንን ማኔጅ ማድረግ ይችላሉ፣ መቋጠር ይችላሉ ብለን ደፍረን መናገር ይቸግረናል።
አቶ ሰለሞን ዳምጠው በበኩላቸው ብሔራዊ ባንክ አቅሙን እየገነባና አሰራሩን እያጠናከረ እንደሚገኝ ተናግረዋል።
ብሔራዊ ባንክ ለባለፉት ውስን ዓመታት ትልቅ ትምህርት ወስዶ አስፈላጊ የሆኑ የህግ ማሻሻያዎችን አከናውኗል። ቁጥጥርና ክትትል አቅሙን እንደዚሁ ያሳድጋል። እርግጥ ቻሌንጆች ይኖራሉ፣ ውስንነቶች ይኖራሉ ከብሔራዊ ባንክ አኳያ ማለት ነው። ግን ጥሩነቱ ምንድን ነው? እሱ ከሌሎች ሀገራት ላይ ማቹር ያደረጉ ቴክኖሎጂ ማቹር ያደረገበት የዲጂታል ፋይናንስ ማቹር ያደረገበት ሀገራት ላይ ጥሩ ተሞክሮ ተወስዷል። ለዛም በዛም ረገድ ዝግጅት ብሔራዊ ባንክ አድርጓል ማለት ነው። የፋይናንስ አገልግሎትን ከማሳደግ አኳያ አስቻይ የሆኑ የህግ ማዕቀፎችን ያዘጋጃል። በተለይ በዚህ በዲጂታል ፋይናንስ ላይ ያሉት ተዋናዮች ላይ በሙሉ ደህንነታቸው የተጠበቀ የሚሰጡት አገልግሎት የህብረተሰቡን ፍላጎት ባስጠበቀ መንገድ መሆኑን ሁልጊዜ ነው ክትትል የሚያደርገው ማለት ነው።
የኢትዮጵያ መንግስት ከስምንት ወራት በፊት የሀገሪቱን የባንክ ዘርፍ ለውጭ ኢንቨስተሮች ለመክፈት የወሰነ ሲሆን ውሳኔውን ለመተግበር ዝግጅቶች በመደረግ ላይ መሆናቸውን አቶ ሰለሞን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን ይቀጥላል። በተከታይ ደግሞ ለእንሰት የሚጠቅም አንድ አዲስ ቴክኖሎጂ እንመለከታለን። የአርባ ምንጭ ዩኒቨርሲቲ እንሰትን በዘመናዊ መንገድ በማምረት ለምግብነት ለመዋል የሚያስችል አዲስ ቴክኖሎጂ ማልማቱን የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪ እና አስተባባሪ ዶክተር አዲሱ ፈቃዱ ለአሜሪካ ድምጽ ተናግረዋል። የምርት ቴክኖሎጂ ፕሮጀክቱ ቀዳሚ ተጠቃሚዎች የቀረበው ማሽን ጊዜና ጉልበት ከመቆጠቡ በተጨማሪ የምርቱንም ጥራት የሚያሻሽል ነው ሲሉ በስልክ ለአሜሪካ ድምጽ አስረድተዋል። ዮናታን ዘብዴዎስን ያነጋገራቸው።
የአርባ ምንጭ ዩኒቨርሲቲ ከልዩ ልዩ ተቋማት ጋር እንሰትን በትብብር በማምረት ወደ ምግብ የመቀየሩን ስራ የማዘመን ምርቱንና ቴክኖሎጂውንም ለህብረተሰቡ የማስተዋወቅ ስራ እንደሚሰራ የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪና አስተባባሪ ዶክተር አዲስ ፈቃዱ አስታውቀዋል።
እኛ ጋር ያው አንደኛው አርባ ምንጭ አካባቢው በጣም ደጋው በተለይ በጣም በእንሰት ይታወቃል። ሁለተኛው ደግሞ ያው ዩኒቨርሲቲው እነዚህን እንሰቶችን በተለይ ደግሞ አፋደሩት የሚገኙ ስሮችን እንሰት ዝርያዎችን ለመጠበቅ የሚያደርገው ራሱን የቻለ ፓርክ አለው። በተለይ በኢትዮጵያ ቀዳሚው ነው እንደዚህ አይነት ፓርክ በመገንባት። የእንሰት ፓርክ ማለት አርሶ አደሮች የሚገኙትን እንሰቶችን በመሰብሰብ የመጠበቅ ስራ ይሰራል። እና ለዛም ነው እንሰትም አርባ ምንጭና ዙሪያ በተለይ ደግሞ ደጋው አካባቢ እንሰት በጣም በብዛት ይገኛልና እሱን በማከለ መልኩ ነው ስራዎችን እየሰራን ያለ ነው።
የፕሮጀክቱ ዓላማ የምርት ስርዓቱን በማዘመን የተሻለ ውጤት ማስገኘት ነው። እንሰትን በባህላዊ መንገድ መፋቅና ለምግብነት ማዘጋጀት ግዜን የሚፈጅና ከፍተኛ ጉልበት የሚጠይቅ ስራ ነው። በመሆኑም ዩኒቨርሲቲው አድካሚ የማምረት ስርዓቱን ለማቃለል ያስችላል ያለውን ሳይንሳዊ መንገድ በመከተል የተሻለ ቴክኖሎጂ ፈጥሯል በማለት ነው ለአሜሪካ ድምጽ ተናገሩት።
እንሰት ያው በባህላዊ መንገድ ነው የሚፋቀው። ሁሉም የሚጠቀሙት በእንጨት ነው የሚፍቁት። በአጥንት ይፍቃሉ፣ በቀርከሃ ነው የሚፍቁት። ከዛ ጉርጓድ ውስጥ ቀብረው 2 ወር 3 ወር ከዛም በላይ ጊዜ ነው ጠብቀው ምግብ የሚያገኙት። እና መጨረሻ ላይ የሚያገኙት ምግብ ያው ጥራቱን የጠበቀ አይደለም። ስለዚህ እሱን ሙሉ ለሙሉ በዘመናዊ መልክ የመቀየር ጥራቱን የጠበቀ ምግብ እንዲያገኙ ማስቻል፣ አዳዲስ ቴክኖሎጂዎችን በማበልጸግ ለማህበረሰቡ የማስተዋወቅና እንዲጠቀሙ የማድረግ ስራ ነው እየሰራን ያለ ነው።
በቴክኖሎጂው የተቃለሉትን ችግሮች ዶክተር አዲስ አባርቷል።
እኛ ሁለት ነው ያለን። አንደኛው የመፋቆ ሂደት ለምሳሌ ሲፍቁ በዘመናዊ በፊት የነበረው ያው 2 ቀንም 1 ቀን 3 ቀንም ይፈጅባቸዋል አንድን እንሰፍቀው ለምግብነት ለመቅበር ማለት ነው። ግን የኛን ማሽኖች ሲጠቀሙ በመጀመሪያ ደረጃ 1 ሰዓት ባልሞላ ጊዜ ውስጥ ሁሉንም እንሰት ፍቀው ይጨርሳሉ። በጣም ጥራቱን በጠበቀ ሁኔታ ነው። ሌላኛው ደግሞ ጉርጓድ ውስጥ ቀብረው 2 ወርና 3 ወር ጊዜ ይፈጅባቸዋል። እሱን ደግሞ በጣም ቢበዛ 10 ቀን ከ7 እስከ 10 ቀን ባለው ጊዜ ውስጥ ተብላልቶ ለምግብነት የሚውልበትን ቴክኖሎጂ ነው እያስተዋወቅን ያለ ነው ማለት ነው።
አርሶ አደሮች የቴክኖሎጂ ተጠቃሚ ለመሆን የሚችሉበትን መንገድ ገልጿል።
እኛ ይዘን የመጣነው ሞዴል እንዴት መሰለ ቴክኖሎጂውን እንትን እያሉ ያመረቱ ለአርሶ አደር መስጠት ወይንም መሸጥ የሚል ፕሪንሲፕል ለጊዜው አልያዝንም። እና ምክንያቱም አንድ አርሶ አደር በአመት ውስጥ 2 ጊዜ ቢበዛ 3 ጊዜ ነው እንሰት የሚፍቀው። ስለዚህ እነዚህን ቴክኖሎጂዎች ወስዶ ለእያንዳንዱ አርሶ አደር መስጠት አዋጭም አይደለም። ስለዚህ ምንድን ነው ያደረግነው እንሰት አብቀ አርሶ አደሮች ውስጥ ሄደን ማዕከል ነው የገነባነው። እንሰትን የሚፍቁበት እና የሚያብላሉበት ማዕከል ሰርተን ነው እዛ ውስጥ ማሽኖችንም የሚያብላሉበትንም ቴክኖሎጂ አንድ ማዕከል ላይ አድርገን እንሰታቸውን ይዘው መጥተው እዛ ጋር ፕሮሰስ አድርገው ይዘው የሚሄዱበትን ሁኔታ ነው ሞዴል ያቀረብነው።
በአርባ ምንጭ ዩኒቨርሲቲ የእንሰት ማብለያ ማዕከል ተጠቃሚ እንደሆኑ የተናገሩት ወይዘሮ ቡዜ ጩቴ ዩኒቨርሲቲው አመጣልን ያሉት ዘመናዊ ማሽን ድካም እንደቀነሰላቸውና የምርቱን ጥራት እንዳስጠበቀላቸው ተናግሯል።
ማሽኑ በጣም ይጠቅማል። ጉልበትም ይቀንሳል፣ ጊዜም ይቀንሳል። ስራው ጥራቱም አለ በጣም ይቀንሳል። በጉልበት አንድ እንሰት እኮ ለአንድ ሰው ወይ 2 ቀን ወይ ትልቅ እኮ 3 ቀን ይፈጃል።
የአራት ልጆች እናት መሆናቸውን የተናገሩት በጋሞ ዞን የዶርዘ ወረዳ ነዋሪ ወይዘሮ ብርቱካን ተሞ በበኩላቸው የእንሰት መፋቂያ ማሽን በመሰራቱ ደስታ እንደተሰማቸውን የሚገልጹት ቴክኖሎጂው እንሰት በመፋቅ የሚያጠፉትን ጊዜ እንደቀነሰላቸውም ተናግሯል።
ማሽኑ ያው ጥሩ ነው። አሁን በነዳጅ ነው የምንጠቀመው። በጣም አሪፍ ነው። ይፋቃል። ከፋቀ በኋላ ያው በሱ ይጨመቃል። የሚጨመቅ ያው አለ፣ የሚጨመቀውም አለ። ደግሞ ስሩን እንደገና ስሩም ለብቻ ይከተፋል። ስሩንም የሚከተፍ ማሽኑ አለ። ይሄ ቆጮም ለብቻ ነው እንትን ምለው
እንሰትን ፍቆ ጉድጓድ ምሶ መሬት ውስጥ ቀብሮ አብላልቶ ለምግብነት ማዘጋጀት ወራትን የሚፈጅ አድካሚ ስራ ነው የሚሉት ወይዘሮ ቡዜ አሁን ግን ያ የለም ብሏል። በተለይ የእኛን የእናቶችን ድካምና ጫና በማቃለል እፎይታ የሚሰጥ ነው በማለት ቴክኖሎጂው ምን ያህል እንዳገዛቸው አስረድተዋል።
እንደውም በአንድ ሳምንት ይበላል ይደርሳል። በማሽን ኮኑ ፍጠው ከዛም በኋላ ኦሮቶ ውስጥ ያስገባል።
እሺ።
ከዛም እርሾ ተጨመረ 1 ሳምንት ማብላት ይጀምራል።
እንሰትና የእንሰት ተዋጽኦ የአካባቢው አርሶ አደሮች ዋነኛ ምግባቸው ነው። አዲሱ ቴክኖሎጂ የምርት ብክነትን ለመቀነስ እንደሚያስችልም ወይዘሮ ብርቱካን ተናግሯል።
አሁን አንድ እንሰት ለመፋቅ አንድ ሰው 2 ቀን ምናምን ይፈጃል። 2 ቀን ምናምን ይፈጃል። አሁን በዚህ በማሽን
ያ ተከልሳት ቢፈጅ ነው ማብራ እንትን ካለ
አርባ ምንጭ ዩኒቨርሲቲ የእንሰት ዝርያ እንዳይጠፋ እንደሚሰራና ከምግብነት አልፎ የገቢ ምንጭ ለማድረግ እየጣረ መሆኑን ዶክተር አዲሱ ተቀምዋል። ላለፉት 8 አመታት ገደማ በዚህ ዙሪያ ሰራ መቆየቱን አስተውቀዋል።
ያባዛን ለአርሶ አደር የማዳረስ ስራ እየሰራን ያለ ነው። በተለይ በዚህ አመትም የመሬት ዝግጅት በማድረግ ላይ እንገኛለንና ከ2017 ጀምሮ ያባዛን ለአርሶ አደሩ እየፈጠን ነው። በትክክል እንሰት ስርጭቱ እየቀነሰ ነው። ግን እዚህ ጋር በደንብ ማወቅ ያለብን ነገር ለምንድን ነው ስርጭቱ የቀነሰው ስንል በሽታ ብቻ አይደለም። አርሶ አደሩ ከእንሰት የሚያገኘው ከምግብነት ባለፈ ተጨማሪ ገቢ እያገኘ አይደለም። ስለዚህ ወደ ካሽ ክሮፕ እየቀየረው ነው። ሲዳማ ብትሄድ እየነቀሉ በጫት እየቀየሩት ነው። ሌላም ቦታ ብትሄድ ወደ ካሽ ክሮፕ እያመጡት ነው። ለምንድን ነው? ስለዚህ ይሄን ሴናሪዮ የመቀየር ስራ ነው እየሰራን ያለ ነው።
እንሰት በአራት ክልሎች በቋሚነት የሚመረት 25 ሚሊዮን የሚደርስ ህዝብ ለምግብነት የሚያውለው ተክል ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ወደዚህ ወደ ዩናይትድ ስቴትስ ደግሞ መለስ እንበል። በዩናይትድ ስቴትሷ የኮሎራዶ ክፍለ ግዛት ውስጥ ነዋሪ የሆኑ የስደተኛ ማህበረሰብ አባላት የህመም ስሜት በተሰማቸው ጊዜ የህክምና እርዳታ የሚያገኙበት አንድ ክሊኒክ ይገኛል። በዚህ ዙሪያ የተጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ኤሊ ቺትሬንኮ በስደት ወደ ዩናይትድ ስቴትስ ከመጡ በኋላ የአገሩን ኑሮ ለመላመድ በሚደረግ ጥረት ወቅት የሚያጋጥሙትን ፈታኝ ሁኔታዎች አሳምረው ያውቃሉ። እንደ አውሮፓውያን የዘመን አቆጣጠር በ1999 ዓ.ም ነው ራሳቸውም ከዩክሬን ተሰደው ወደ ምዕራብ ዩናይትድ ስቴትሷ የኮሎራዶ ግዛት የመጡት። ቋንቋና ከህክምና ኢንሹራንስ ጋር የተያያዙ ችግሮችን ጨምሮ በርካታ ስደተኞች የሚገጥሟቸውን የህክምና አገልግሎት ችግሮች በማስተዋል ከፍ ያለ የህክምና ጥናትና ስልጠና የወሰዱት ነርስ ቺትሬንኮ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም ከዴንቨር ከተማ ወጣ ብሎ ከሚገኝ ስፍራ የህክምና ክሊኒክ ከፈቱ።
We were learning how to do accreditation, learning how to do marketing.
የእውቅና ማረጋገጫ እንዴት እንደሚሰጥ እየተማርን ነበር። የማስታወቂያና ግብይት ስራ፣ ከመድህን ዋስትና ሰጪ ኩባንያዎች ጋር ያለውን አሰራር፣ የንግድ ስራ አሰራር እንዴት መምራት እንዳለብንና እንዲሁም ስለ ሰው ኃይል አስተዳደር እየተማርን ነበር። የጀመርነው በሁለት ሰዎች ይመስለኛል። የመጀመሪያዎቹ ታካሚዎቼ የቢሮ ስራዬን የሚያካሂድልኝ ሰው ልጆች ነበሩ።
ከሁለት አመታት በኋላም እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ.ም ክሊኒኩ ከ4000 በላይ ታካሚዎችን መርዳት ወደሚችልበት ደረጃ አድጓል። ከነኚህም ውስጥ ወላጆቿ ስደተኞች የሆኑት ካሊ ካልድዌልና ሴት ልጇ ካላኒ ይገኙበታል።
I'm not just a patient, I'm a person. And so that's what I enjoy most.
እኔ እዚህ እንደ ታካሚ ብቻ አይደለም የምታየው፣ ሰው ነኝ። በመሆኑም እዚህ ክሊኒክ በጣም ከመስተስቱኝ ነገሮች አንዱ ይሄ ነው። ሁልጊዜ እኛን ተቀብለው ለመርዳት ዝግጁ ናቸው። ህመም ከተሰማህ የጉሮሮ መቅሰል ብቻ እንኳን ቢሆን የምትታከምበት ቀጠሮ ሊያዝልህ ይችላል። ዶክተር ኤሊ ጥሩ ሰው ናቸው፣ ምክንያቱም ሰዎችን በጥሩ ሁኔታ ተቀብለው ነው የሚረዱት።
ክሊኒኩ የዩክሬን፣ የሜክሲኮና የኢራን ተወላጅ የሆኑ ሰራተኞች ያሉት ሲሆን ታካሚዎቻቸውም እንዲሁ ከተለያዩ አገሮች የመጡ ናቸው።
We take a huge pride in saying that we see patients from 40+
ከ40 የተለያዩ ሀገራቶች የመጡ ታካሚዎችን እንረዳለን ስንል ኩራት ይሰማናል። ከተለያዩ ሀገራቶች የመጡት ሰራተኞቻችንም ልዩ ልዩ ባህሎቻቸውን ያሳዩልናል።
አኒያ ቦግሊኖ ከፖላንድ ወደ ኮሎራዶ የመጡ የክሊኒኩ ታካሚ ናቸው።
They don't just do what the book says. They follow their
መጽሐፉ የሚለውን ብቻ አይደለም የሚያደርጉት፣ ውስጣቸው የሚነግራቸውንም ይከተላሉ። እናም አንተም ያ ይሰማሃል።
Not only about help with your physical body but also
አካላቸውን በማከም ብቻ መርዳት ሳይሆን የአእምሮ ጤናቸውን መጠበቁንም ማየት ይጨምራል።
ሳራ ባርሃማን ከቴህራን ነው ወደ ዴንቨር ተዛወረችው። መጀመሪያ የክሊኒኩ ታካሚ ነበረች። ከዚያም ሟሟላት የሚያስፈልገውን የአካል ብቃት የተመለከተ ሕክምና ትምህርት በአካባቢው ከሚገኝ ዩኒቨርሲቲ እየተከታተለች በክሊኒኩ ውስጥ መስራት ጀመረች።
Patients are people here. They're not numbers.
እዚህ ታካሚዎች ሰው ናቸው፣ ቁጥር አይደሉም። መጀመሪያ ካስተዋልኳቸው ነገሮች አንዱ ከመላው ዓለም የመጡ ሰዎች ምስል ያለውን የክሊኒካችንን ግድግዳ ነው።
የክሊኒኩ ቀዳሚና ዋና ህግ ህሙማንን ሳይረዱ መመለስ የለም የሚለው መሆኑን ሽትሬንኮ ያስረዳሉ።
We will normally see them no matter their insurance status. If they're able to pay,
የህክምና ኢንሹራንስ ይኑራቸው አይኑራቸው ህሙማንን ከመርዳት አንመለስም። መክፈል የሚችሉ ከሆነ የህክምና ክፍያውን እንቀበላለን። መክፈል ካልቻሉ ግን በቃ ያለ ክፍያም ቢሆን እናከማለን።
ቺትሪንኮ አያይዞም ስደተኞች እነዚህ በስደት ህይወታቸው መጀመሪያ የሚገጥሟቸው ፈተናዎች ለዘላለም የሚቀጥሉ ያለመሆናቸውን እንዲረዱ ማድረግ አስፈላጊ ነው ይላሉ።
ይህ
ፈተና ያለበት የመጀመሪያው እርከን ነው። የዚያ መንገድ አካል ነው። ማሳካት የምትችለው እናም ይበልጥ እንድትጠነክር የሚያደርግህ።
የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሰላም ደናደሩ።